ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አንዳንድ እቃዎች አንዳንዴ ለምሳሌ ብዙ እቃዎች ከውጭ አገር ዶኔት ተደርገው ይመጣሉ። አንዳንዴ ፓርታቸው ይጎላል። እሱን ፓርት ስፕሪንግ አድርገን ብንተክልና ፋንክሽናል የማረገው ግን ልንቀርፈው እንችላለን። ለዚህ በሚሆኑ ዲቫይሶች በዛ ሀሳብ ነው የትሪዲ ፕሪንቲንግ የተጀመረው።
የሰማናት ዶክተር ሳልሳዊ ተስፋዬ ነው። ቻይ የተባለው የተለያዩ ጤና ምርመራ መሳሪያ መለዋወጫዎችን በ3D ህትመት በመጠቀም መልሶ አገልግሎት ላይ እንዲውሉ የሚያደርግ ተቋም መስራቾች መካከል አንዷ ናት። ሙሉ ጉዳይ በምሽቱ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ አስቀድመን በትናንትናው ዕለት የተለየንን እውቁን ድምፃዊ አሊ ቢራን እንዘክራለን። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም ከሚሰጣቸው የሙዚቃ ሰዎች መካከል አንዱ የሆነው ድምፃዊ አሊ ቢራ በትናንትናው ዕለት ከዚህ ዓለም መለየቱ ተሰምቷል። ዘመን በማይሽራቸው በተለይ በኦሮምኛ ቋንቋ ባዜማቸው ስራዎቹ የሚታወሰው አሊ ቢራን ህልፈትና በሙዚቃው ዓለም ስለተወው አሻራ የበለጠ ለማወቅ እንዲያግዘን ባልደረባዬን ገልሞ ዳዊትን በስልክ መስመር ላይ ጋብዣዋለሁ። ገልሞ እንደምን ውለሃል?
እግዚአብሔር ይመስገን። እንዴት ናቸው?
ይመስገነው፣ በጣም ደህና ነኝ። እንግዲህ ዛሬ ቀደም ባሉት ሰዓታት እውቁ ድምፃዊ አሊ ቢራ ቤት ተገኝተህ ከወዳጅ ከዘመድ ጋር ሀዘኑን ተካፍለሃል። ስለ አሊ ብሎም ከአሊ ህልፈት ጋር ስለተገናኙ ጉዳዮች የተወሰኑ መረጃዎችን አስቀድመህ ለአድማጮች ብታጋራልን።
እሺ። እንግዲህ አንተም እንዳልከው እውቁና ታላቁ ድምፃዊ አሊ ቢራ ትናንትና ነው ህይወቱ ያለፈው። እንግዲህ አሊ ላለፉት ወራት በአዳማ ሜዲካል ጀነራል ሆስፒታል ተመላልሶ ሲታከም ነበር እና ላለፉት አንድ ወር ማለትም 4 ሳምንታት እዛ ሆስፒታል ቆይቶ ነበር ሲታከም የነበረው። እንግዲህ ምሽት 1:30 አካባቢ ሲደርስ ህይወቱ ልታልፍ ትችላለች። ያንን በቦታው ሄጄ የከተማ ነዋሪዎች እዛ ተገኝተው የአዳማ ከተማ ነዋሪዎች ብቻ ሳይሆኑ አድናቂዎቹ፣ የሙያ አጋሮች እና ሌሎች ሰዎችን የአዳማ ጀነራል ሆስፒታል በመገኘት ሀዘናቸውን ሲገልጹ እንደነበረ ተሳተው እያለ ዛሬም እንግዲህ ጠዋት ወደ ቢሾፍቱን የመጣው እሱ ከዛ በኋላ የከተማ ነዋሪዎች የተለያዩ ሰዎች መጥተው አሁንም ይዛ ነው ያለት እና ብዙ ሰዎች መጥተው ሀዘናቸውን በመግለጽ ላይ ናቸው። ቤት
ገልሞ፣ እንግዲህ እንደሚታወቀው አሊ የ13 ዓመት ታዳጊ ልጅ እያለ ነው አፈረን ቀሎ የሚባለውን የኦሮምኛ የሙዚቃ ቡድን በመቀላቀል የሙዚቃ ጉዞውን የጀመረው። ከ50 ዓመታት ባላነሰ ቆይታው የራሱን አሻራ የተወ ሙዚቀኛ እንደሆነም ይነገራል። በኢትዮጵያ ሙዚቃ ውስጥ ያለውን ፋይዳ፣ ያለውን አሻራ እንዴት ትገመግመዋለህ?
እንግዲህ አሊም እንግዲህ ይሄ በጣም ትልቅ ጥያቄ ነው። አሊም በ1 ደቂቃ በ2 ደቂቃ ገምግሞ የሚጨርስ ሰው አይደለም። በጣም ሰፊ ስራዎችን የሰራ ሰው ነው። ለአነሳል የሚፈልጉ አንተም እንደገለጸ አፈን ቀሎ የሚባል ትልቅ የሙዚቃ ቡድን ነበረ በምስራት ኢትዮጵያ። እነሱ በአፋኖሞ እንዲሁም በአድረኛ እንዳለ አልፎ አልፎም በአማርኛ ይዘፍ ነበረ። በተለይ ግን በአማርኛ ነበር ዘፈኖቻቸውን ሲያቀርበው በአፋኖሞ ነበር ዘፈኖቻቸውን ሲያቀርበው ነበረው። እዛ ውስጥ አንድ አቡበከር ሙሳና አሊ ቢራን አንድ ላይ ማንሳት ይፈልጋል። አቡበከር ሙሳ በዜማና በግጥም ደራሲነት በጣም ትልቅ ቦታ የነበረ ሰው ነው። አሊ ደግሞ እሱ የሰራውን አንስቶ በድምፅ ወደ ፊት በማውጣት ከፍተኛውን ስራ ሲሰራ የነበረ ትልቁ ድምፃዊ ነው እና ዙያ ማንሳት የምፈልገው አሊ የአፋኖሞ ዘፋኝ ቢሆንም በአራት ቋንቋዎች በአድርኛ፣ በአረብኛ፣ በአፋኖሞ እና በአማርኛ ዜማ ጽፏል፣ ግጥም ጽፏል፣ ዜማ ደርሷል፣ ይህ ስራ ጽፏል። እና አሊ እንግዲህ በአፋኖሞ ሙዚቃ ውስጥ ያለ ሰው ቢሆንም አፋኖሞ ውስጥ ብቻ ከተው የምታዘ ብቻ አይደለም እና ለብዙ አድማጮች የደረሰ ወደ ሰሜን ኢትዮጵያ ክልል ብትሄዳውን ኦሮምኛን ወይም አፋኖሞን ላይሰሙ ይችላሉ። ግን የአሊን ዘፈን ከልብ ይወዳሉ፣ ከልብ ይሰማሉ እና ሰሜን ኢትዮጵያ ክልል ብቻ አይደለም፣ ሌላ ኢትዮጵያ ክልልም ወደ ኢትዮጵያ ክልልም ስትወጣ በኬንያ፣ በሶማሌ እንደውም በምዕራብ ሀገር በአረብ ሀገር ብዙ የሚታወቅ ሰው ነው እና እንዲህ በድንበር እየተከለለ ሰው አይደለም አሊ ቢራ። እና ሰፊ ስራዎችን የሰራ ትልቅ ሰው ነው እና ሙዚቃዎቹና ስራዎቹ የእሱን ይናገራሉ በቃላት ከሚገልጸው በላይ።
መልካም። ሌላው ገለሙ፣ እንግዲህ እንደሚታወቀው አሊ ለወጣት ሙዚቀኞች ተምሳሌት የሆነ የሙዚቃ ሰው እንደሆነ ይታወቃል። በቅርብ ዓመታት ደግሞ ከወጣት የሙዚቃ ስራዎች ሰዎች ጋር በመተባበር አዳዲስ ስራዎችንም ሲያስደምጠን ነበረ። እንግዲህ ወዳጅ ዘመድን ለማጽናናት በዚህ ያገኘሃቸው ወጣት የሙዚቃ ሰዎች፣ በአጠቃላይ ሙዚቃ ሰዎች ካሉ ከዚህ ጋር በተያያዘ በተለይ ደግሞ በወጣት ሙዚቀኞች ዘንድ ስላለው ስፍራ የነገርሁ ነገር ካለ የተወሰኑን ብታጋራን?
ብዙዎቹ ወጣቶችም እዛ ይቻሉ። አሁን ያለውበት ቦታ ራሷን እዛ ቤቷ ተገብደው ተማሪዎች መጥተው እሱን ለእሱ ሀዘናቸውን ገልጸው ነበረ። እነሱን ጠይቄያቸው ነበረ። አሊ ለእነሱ በጣም ትልቅ ውለታ እንደዋለ የሚማሩበትን ቋንቋ ራሱ ያኔ እንግዲህ በአፋን ኦሮሞ በመንግስት መዋቅር ውስጥ በጥቅም ላይ የዋለ ቋንቋ አልነበረም። አስበው ያን ጊዜ በመንግስት መዋቅር ውስጥ ያን ነበረን አንድን ቋንቋ በሱ ዘፍነ ሰዎች ለመድረስ እና እንዲህ ይህን የሚያክል ጠጭኖ መፍጠር እና ለትውልድ መንገድ መፍጠርን እነሱ አንስቶልኛል እና እሱ ያኔ ያንን ነገር ባያደርግ ኖሮ እኛ እዚህ ለአንደርስ ምንችል ነበረ የሚል ነገር አንስቶልኛል። ወጣቶቹ ሌሎቹ ዘፋኞች ያገኙት ሄለን በሬን እና ጋሽ መሐመድ አህመድን ያገኘኋቸው። ሄለን በሬ እንግዲህ ወጣት ድምፃዊ ናት። ቅርብ ጊዜ ከእሱ ጋር አንድ ነጠላ ዜማ ልቀው ነበር እና እሷ ከእሱ ጋር በመተዋወቋ እና በመስራቷ በጣም እድለኛ መሆኗን ከልብ እንዳዘነችም ገልጻልናለች። እሱን ወደ በኋላ ላይ ለዝግጅቶቻችን በምንልከው ዘገባ የምናነሳው ይሆናል። ሌላ ደግሞ ጋሽ መሐመድን እዛ አግኝቼው ነበር። በነገራችን ላይ አሊ ቢራ ለጋሽ መሐመድ፣ ለጥላሁን ገሰሰ፣ ለካሱ ተሰማ፣ ለፍሬም ታምሩና ሌሎች ዘፋኞችም ዜማና ግጥም ደርሶ ሰጥቷቸዋል እና በጣም ከል የልብ ወዳጆች ናቸው ጋሽ መሐመድ አህመድና አሊ ቢራ። ተመላልሶም ሲጠይቁት እንደነበረ እና ያን ነገር አንስቶልናል። በጣም አዘን ውስጥ ሆነ ነው ያገኘኋቸው እና ብዙ ሰዎችን አግኝቼ ሳዋራቸው ሀዘናቸው ጥልቅ እንደሆነ፣ ብዙ ትልቅ ሰውን እንዳጡ፣ ጓደኛቸውን መካሪያቸውን እንዳጡ ያነሱልኝ። አብታሙ
እጅግ በጣም አመሰግናለሁ። ገልሞ ዳዊት በ72 ዓመቱ ከዚህ ዓለም በሞት የተለየውን እውቁን ድምፃዊ አሊ ቢራን በተመለከተ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኞች ነን። መልካም ቀን ይሁንልህ።
ለአንተ መልካም ቀን ይሁንልህ። በጣም አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ቻይ ከሁለት ዓመታት በፊት በቅዱስ ጳውሎስ ሆስፒታል ውስጥ የተጀመረ የጤና ሽግግርና ምርመራ ላይ የሚሰራ ቡድን ነው። ቻይ የተለያዩ የጤና ምርመራ መሳሪያ መለዋወጫዎችን በ3D ህትመት በመጠቀም መልሶ አገልግሎት ላይ እንዲውሉ በማድረግ ችግሮችን ለመቅረፍም እየሰራ ይገኛል። ኤደን ገረመው ከተቋሙ መስራቾች መካከል አንዱ የሆነችውን ዶክተር ሳልሳዊት ተስፋዬን አነጋግራለች። በመቀጠል ይሰማል።
ሳልሶ ኢትዮፍ ይባላለሁ። ሜዲካል ዶክተር ነኝ፣ ግን ዲጂታል ሄልዝ እና ኢኖቬሽን ላይ ነው የሚሰራው እና እኔም አመሰግናለሁ ስለተጋበዝኩ።
እሺ ሰልሳዊት፣ እኔም በጣም ነው የማመሰግነው በድጋሚ። ያው እንግዲህ ዛሬ የተገናኘ ነው ቻይ የተሰኘ በህክምና ፈጠራ ላይ የሚሰራ በተለይም ደግሞ 3D በፈጠራ ላይ የሚሰራ ተቋም አላችሁ እና በሱ ዙሪያ ነው። ግን እንደው ለመረዳት ያህል በ3D የሚሰራ የህክምና መሳሪያ ወይም ደግሞ የፈጠራ ስራ ማለት ምን ማለት ነው? እስቲ ያንን አብራርተሽልን ከዛን ጀምር።
ቻይ ማለት ኮርነር ፎር ሄልት ኬር ኢኖቬሽን ነው አብሬቬሽኑ። ግን በአማርኛም ቻይ መቻልን ወይም አብል መሆንን እንዲያሳይ የተሰየመ ስያሜ ነው። አክቹሊ ኮርነር መሆኑ ደግሞ ያው የብዙ ዲሲፕሊኖች ኢንተርሴክሽን መሆኑ ፎከሱ ምንም ሄድ ላይ ቢሆን ግን የብዙ ዲሲፕሊኖች የኢንጂነሪንግም፣ የቴክኖሎጂ ላይክ ኮምፒውተር ሳይንስ፣ የሜዲሲኑ ሴክተሮች ተገናኝተው የሚሰሩበት ስፔስ ነው። የተፈጠረው ቤዚክሊ አቤት ሆስፒታል ሲንስ ኮቪድ ነው። ከኮቪድ በፊት ቴክኖሎጂ አሁን እንደ ላግዠሪ ነበረ የሚታየው፣ ግን አፍተር ኮቪድ በጣም ብዙ ጋፖች ሚ ትምህርት ቆም ኦንላይን መማርን የተለያዩ አይነት ኦፖርቹኒቲዎችን ፈጥሮልናል። ስለዚህ በዛ መሰረት ነው ሀሳቡ የተነሳው። ያላየናቸውን መንገዶች የምናይበት የተለያዩ ሴክተሮች ደግሞ መጥተው ጋብዘናቸው ሄልዝ ላይ የሚያዩትን ግብጥሰቶች እነሱ በኦቪየስ ለእነሱ በጣም ግልጽ በሆነ መልክ ሊቀረፍ የሚችል የኛን ችግር የምናይበት አንዲት ስፔስ ነች። ቴቻይ ማለት ግሪት ሊያደረገም ያለው ለሆስፒታሉ ነው። ግን ወደፊት እንደ ማዘር ካምፓኒ ሆኖ ብዙ ፕሮጀክቶች ስሩ ያለው እንትን ነው የሚሆነው ማለት ስፔስ ነው የሚሆነው ማለት ነው። እና ከረንትሊ እንዳልሹ ትሪዲ ፕሪንቲንግ ላይ ነው እየሰራን ያለ ነው። ትሪዲ ፕሪንቲንግ እንግዲህ ከፌሎ ኢንጂነሪንግ ተማሪዎች ወይም ኢንጂነር ጓደኞች ምናምን ያየ ነው ቴክኖሎጂ ነው ወይም ዝም ብሎ አሻንጉሊት ምናምን ነው ፕሪንት ይደረግበት የምናየው። አንዳንድ ቦታዎችም ትልልቅ ኢንስቲቱቶችም ላይ ሪሰርች እና ዲቨሎፕመንት ይሰራሉ። ስለ እስከ ቲሹድ ፕሪንት እስከማድረግ ድረስ የደረሱበትም ቤቶች አሉ፣ ላይክ በጣም አድቫንስ በሆኑት አገሮች ላይ ማለት ነው። እኛ ጋር ግን ይህንን እንዴት ዩቲላይዝ ማድረግ እንችላለን የሚለውን ጥያቄ የጠየቅን እና አንዳንድ እቃዎች አንዳንዴ ለምሳሌ ብዙ እቃዎች ከውጭ ሀገር ዶኔት ተደርገው ይመጣሉ። አንዳንዴ ፓርታቸው ይጎላል። እሱን ፓርት ፕሪንት አድርገን ብንተክል እና ፋንክሽናል ብናረገው ግን ልንቀርፈው እንችላለን። ላይ ግን በሚሆኑ ዲቫይሶች በዛ ሀሳብ ነው የትሪዲ ፕሪንቲንግ ሆነ የተጀመረው። እና አሁንም በጋውን ትሪዲ ፕሪንቲንግ ላይ አንዳንድ ለምሳሌ ለፒል ጋይድ ግራይንደሮች፣ ፌቶስኮፕ፣ አንዳንድ የሜዲካል ኢኩዊፕመንቶችን ለፕሪንት ለማድረግ ሞክረናል። በተጨማሪ ደግሞ እስከ ኢምፕላንት ራሱ እያሰብንበት ያለው ሁኔታ ላይ ያለ ነው። አሁን ትንሽ ሪሰርቹን እየጀመርን በመጀመር ላይ ነን። አሁን
አስቀድመሽ እንደነገርሽኝ እንግዲህ የተለያየ የሙያ ዘርፍ ላይ ያላችሁ ወጣቶች ናችሁ ወደዚህ ነገር የመጣችሁት። ግን እንደው ይሄ ኮርነር እንዲፈጠር ወይም ደግሞ ይሄንን ጥግ መስረታችሁ ወደ ስራ እንድትመጡ ያነሳሳችሁ የመጀመሪያው ነገር ምን ነበረ?
እንግዲህ አንድ ልለው የምችለው ነገር እዚህ ላይ የሁሉም ነገር ኢንስፓይሬሽን የነበረው ችግራችን ነው። የኮቪድ መፈጠርና በኮቪድ ጊዜ የነበረው የመሳሪያዎች እጥረት ነው። በድሮ ጊዜ ወደኛ እርዳታ ሲልኩልን የነበሩ ሀገሮች ልክ እንደኛ ተቸግረው እኛን መርዳት አልቻሉ። ስለዚህ እኛም ራሳችንን መርዳት አለብን በሚል የተነሳ ነው። ስለዚህ የዛን ጊዜ የግለሰብ መከላከያ እቃዎችን ምናምን እዛ ሆስፒታል ውስጥ ለማምረት ሞክረን ነበረ። በትምህርት አኳያው ደግሞ ትምህርት የሚማሩ ሐኪሞችና ነርሶች ሲቋረጥ ያው መሰብሰብ ስለማይችል ኦንላይን ፕላትፎርም ይፈጥረን እዛ ላይ እንዲማሩ ለማድረግ ሞክረናል። ይሄ በሙሉ የመጣው ያው ባለን ብቻ እንዴት ችግራችን እንፍታው በሚል ነው የጀመረው ነበረ ያስ
ብዙ ጊዜ አሁን ስሪዲ ህትመት ወይም ደግሞ ባለ ሶስት ማዕዘን ህትመት ሲባል ለብዙ ሰው ግልጽ አይደለም። በተለይም ደግሞ የምናየው እቃ በተለምዶ ማይካ የሚባለውን አይነት እቃ የሚመስል ነገር ነው የሚወጣው ተሰርቶ ሲወጣ የምናየው። እና አንቺ እንደነገርሽኝ ደግሞ ሰው ሰውነት ውስጥ ሊገባ እስከሚችል ንቅለ ተከላ ተደርጎ እንደሚገባ መሳሪያ ድረስ ሁሉ ሊመረትበት የሚችልበት አይነት የፈጠራ ዘርፍ ነው እና ይሄ ነገር ምን ያህል አስተማማኝ ነው? ምን አይነት ምርምሮችስ ነው የሚደረጉበት?
ህትመት ቴክኖሎጂ የሚባለውን ትነሳ፣ ያው ወረቀት የሁለት ዳይሜንሽን ህትመት ቴክኖሎጂ ነው። ምን ማለት ነው? ወይ ዋይ አክሲስ ይኖራል ወይ ኤክስ አክሲስ ይኖራል። በቃ እንደ ወረቀት በሁለት ዳይሜንሽን ብቻ ነው የምናየው። ልክ ትሪዲ ሲሆን ወይም ሶስት ዳይሜንሽን ሲሆን ደግሞ ወረቀቱ ላይ አንድ ስራ ስናቆም አይነት ነገር ነው። በሁሉም አቅጣጫ እንደ ማንኛውም እቃ የሚያዝ የሚጨበጥ አድርጎ ፕሪንት አድርጎ የሚያወጣ ወይም አትሞ የሚያወጣ ማሽን ነው ማለት ነው። የቴክኖሎጂ የሚጠቀመው በአሁኑ ሰዓት እኛ የተጠቀምነው ያለነው የፕሪንተር አይነት ፒኤል የሚባል የፕላስቲክ ፊላመንት የሚጠቀም ፕሪንተር እየተጠቀምን ያለ ነው። ግን በዓለም ብቻ በጣም የተለያዩ አይነት ብዙ አይነት ፕሪንተሮች አሉ። ይዘን የስቲል የብረት ራሱ ፕሪንት የሚያደርጉ አይነት ማሽኖች አሉ፣ በጣም አድቫንስ በሆነ መልኩ ማለት ነው። አሁን እየተጠቀምን ያለ ነው። በእርግጥ ከትንሹ ነው ለመነሳት ያሰብነው። ምን ማለት ነው? ለምሳሌ የሚጎሉ እቃዎች ወይም ደግሞ እጅ ስብራቸውን ሲኖር ከላይ የሚጠቀለሉ በፋሻው ምትክ በስሪዲ ፕሪንት የታተመ ፋሻ አይነት ለመስራት ምክንያቱም በክብደቱ ስለሚቀል የተለያዩ አይነት ጥቅሞች ስለሚያስጠቅም ነው። ዘዱ ከኢንጂነሮች ጋር ከቴክኖሎጂን ከሚያውቁ ሰዎች ጋር አብረን ሆነን ይህን ነው እየተመራመርን ነው ያለ ነው። በአሁኑ ጊዜ ምንም ነገር በሀገሪቷም ደረጃ በኤፍዲኤም ደረጃ አፕሩቭድ ሆኖ ወይም ተቀባይነት ኖሮት ስራ ላይ የዋለ ነገር የለም። ግን ሁሉም ነገር ስራ ላይ ከመዋሉ በፊት እንደሚኖረው ምርምርና ጥናት አሁን ትኩረት አድርገን እየሰራን ያለ ነው። ኢምፕላንትም ያለው ነገር ለምሳሌ በአደጋ ምክንያት አንድ ሰው እስፔሻ በተለይኛ ሆስፒታል ውስጥ የሚመጡ ታካሚዎች ተጎድተው የሚመጡት ወጣት ናቸው። በመኪና አደጋ በተለይ በጣም ይበዛል። ስለዚህ የጭንቅላታቸውን ቀን የመጎዳት እንትን በጣም ብዙ እናያለን። ስለዚህ እሱን ሪፕሌስ ለማድረግ ወይም ለመመለስ የሚጠቀሙት ሌላ የሆነ ዱቄት የመ የመሰለ ሌላ ማቴሪያል አለ ቴክኒካል አለም ነው ማለት ነው። ግን እሱ ትንሽ አፍካያሰው ገቢ ጋር አይመጣጠንም እንደ ኦፕሽን እንደ አማራጭ ፍሪድ ሲምፕል ብንጠቀም በሚል ጥያቄ ነው ይሄን ጥናት እያደረግን ያለ ነው። ተቀባይነት ኖሮት እስኪ የሚቀጥል ድረስ ላይ ረጅም ዓመት የሚፈጅ ናትና ምርምር ያስፈልገዋል። ግን በዛው ልክ አሁን ኦፕሬሽን ክፍል ውስጥ ገብተን ስለ ሐኪሞቹን ይህንን ቴክኖሎጂ ስናስታውቃቸው እንዲህ እንደውም ይህንን ፕሪንት አርግልኝ እንደውም ያለን የሚመጡትን ከረንትሊ እቃዎቹ ላይ ነው አሁን ሪሰርቹን የፎከስ እያደረግን ያለ ነው። ያኛው ሞር ያው ሰውነት ውስጥ የሚገባ ስለሆነ እንዳልሹ ረጅም ጥናትና የብዙ ተቋሞች እና የብዙ አካሎች ኢንቮልቭመንት ያስፈልጋል። ስለዚህ በቀጠም የሆነ ሁሉም ሰው የሚማርበት ስፔስ ነው። ላይክ ፌች
በግል ከተሞከሩ እቃዎች እናንተ እንግዲህ ለሕክምና ባለሙያዎች ከሰጣችኋቸው ያገኛችኋቸው ምላሾች ምን ይመስላሉ?
አንዳንድ እቃዎች አሉ የሰጠናቸው። ለምሳሌ እንደ ግን ማድቀቂያ ወይም ፒል ክራሸር ወይም ግራይንደር የሚባለው ነገር ማለት ነው። እሱን ሞክረውታል። እዛ ላይ ብዙም ላይክ አሁን እየሰራንበት ያለነው መንገድ በወረቀት ስቀጡ በድንጋይ መቀጥቀጥ ላይ ነው። አሁን አንድ ሰል እንደዛም እያደረግን ያለን ምንም የለም ይህንን ለመስራት የሚጠቅም መሳሪያ። ስለዚህ እሱን ፕሪንት አድርገን በፈጠና ጥሩ ተመላሽነት አለው። ግን ያው ስቲል አንዳንድ ስፔሻሊስቶች የእቃውን ስቴሪሊቲ ወይም ንጽህናውን ምናምን ጥያቄ ውስጥ ያስገባሉ። ይህንን በበለጠ ብናየው እያሉ ፊድባክ ይሰጡናል። ሌላኛው ደግሞ የኦፕሬሽን ክፍል ሰርጅኖቹ ኦፕሬሽን ሲሰሩ የሚያዩበት ላይት አለች፣ መብራት አለች። እሷን መያዣ እጀታው አለች እና ብዙ ጊዜ እጀታዋ ትሰበራለች ሆስፒታል ውስጥ። እዛው በራሳቸው በዋር ውስጥ ያሉ ስታፎች ነው የተጠየቀ ሪኩዌስት ነው ጠይቁን፣ እኛም ፕሪንት አደረግንላቸው። ጥሩ ነው ዘይ ፕሪንት የወጣው ጥሩ ነው፣ ግን ማሽኑ ላይ ፊት ለማድረግ ሜዠርመንት ላይ ያዛባ ነው ነገር ካለ እሱን ድጋሚ ማየት ይኖርና ድጋሚ ደግሞ ፕሪንት ማድረግ ይኖርብናል ማለት። ስለዚህ እንደ ትራያል ኤንድ ኤረር አይነት ነገር ነው። ወይ ምላሽ ተቀብለን ነው ሙሉ በሙሉ ፋንክሽን ለማድረግ የምንጠብቀው፣ ምክንያቱም በመጨረሻ እነሱን ነው ሊያገለግል የሚገባው። እነሱን ካልተመቻቸው እኛ ነው በቃ እኛ በመጣትም ከመጀመሪያው ነው የምንጀምረው። ካፍኔ ወይም የሚጠቀመውን የልኬ ወርካሮች መሰረት አድርገን ተነስተን ነው ስራዎቹ የምንቀጥለው ማለት ነው። ተረፈ የመንግስትንም የግሎችንም ስቴክሆልደሮችን ኮምባይን አድርገን አንድ መሬት የሚወርድ ነገር ለማምጣት ነው ስል አላማችን። ከተሳካልንም ይሄ በዚህ ነው መግፋት የምንጀምረው። በተጨማሪ ደግሞ አንድ ኢምፖርታንት ነገር ነብን ነገር ከኮቪድም ኤራ ላይ የተማርነው ነገር ምንድን ነው፣ በእርዳታ የሚገኝ ገንዘብ ሆነ እቃ ዘላቂነታቸው ጥርጥር ውስጥ እንደሚገባ በጣም ያየንበት ጊዜ ነበረ ኮቪድ ላይ ማለት ነው። ስለዚህ የሆነ ነገር አለመቻች ብሎ እንደ ኮቪድ ሊሆን እንደሌላ ጦርነት ሲፈጠር እኛ ሙሉ በሙሉ እነሱ ጀርባ ላይ እንደሆነ ያስተዋል ነው። ስለዚህ አሁን በምንሰራቸው ነገሮች በሙሉ ከመጀመሪያው የጀመርን በራሳችን መንገድ የእነሱን እርዳታም ተቀብለን ግን የምናውልበት ቦታ እኛን በዘለቄታው የሚረዳን እንጂ አሁን አንድ ፕሮጀክት ተጀምሮ ከሁለት ዓመት በኋላ ፌዛው ሲያደርግ እንደነበረው አገሪቷ እንደነበረችው የሚቀጥል ከሆነ ብዙ እያዋጣ እንዳልሆነ ከረተናበረው ማቴሪያሉ ማግኘት እንችላለን፣ ይህ ፕሮሰስ ማድረግ እንችላለን። መንግስት በዚህ በምንመኩ ያግበናል፣ ፕራይቬቶች በምንመኩል እንደስ ማድረግ ይችላሉ እኛ ጋር የሚለውን እና ኮንትራክት ለማድረግ እና ከዚህ ለመነሳት እየሞከርን ያለ ነው። ይሄ ስራ አጥ በሞላበት ሀገር ላይ ሆነ ምናምን ምንምን ማሰብ አለብን የሚለውን እያሰብን እየሰራን ያለ ነው። ተስፋ እናደርጋለን ስኬታማ እንሆናለን ብለን።
እሺ ሳልሳዊት በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረሽ ቆይታ።
እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ከሰኞ እስከ አርብ ድረስ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። በነገራችን ላይ ማናቸውንም ማስተያየቶች ወይም ጥቆማዎች ለእኛ ማድረስ ብትፈልጉ የት የት እንደምታገኙን የሚጠቁማችሁን መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። እንኳን ተመለሳችሁ አድማጮቻችን እንዲሁም ተመልካቾቻችን። በመቀጠል የሚቀርበው በኬኔዲ አባተ እየተዘጋጀ የሚቀርበው ሳምንታዊው የስፖርት መሰናዶ ነው። ኬኔዲ ለዛሬ በሱዳን እየተካሄደ ባለው የሴካፋ ዞን ከ20 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር የኢትዮጵያ ብሔራዊ ቡድን ለግማሽ ፍጻሜ ማለፉን፣ ትናንት በኒውዮርክ በተካሄደ የማራቶን ውድድር በሁለቱም ጾታ ኬንያውያን አትሌቶች ማሸነፋቸውን፣ ኢትዮጵያውያን የሜዳሊያ ሰንጠረዥ ውስጥም መግባታቸውን፣ ፊፋ በዓለም ዋንጫ የሚሳተፉ ቡድኖች ፖለቲካዊ ጉዳዮችን ትተው እግር ኳስ ላይ ብቻ እንዲያተኩሩ ማሳሰቢያ ስለመስጠቱና ሌሎች ጉዳዮችን ያካተተ ዘገባ በመቀጠል ያቀርብልናል።
በሱዳን እየተካሄደ ባለው የሴካፋ ዞን ከ20 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር የኢትዮጵያ ብሔራዊ ቡድን ለግማሽ ፍጻሜ ደርሷል። የመጀመሪያ ጨዋታውን ባለፈው ረቡዕ ከታንዛኒያቸው ጋር አድርጎ 2-2 በሆነው ውጤት የተለያየው ከ20 ዓመት በታች የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት ደግሞ ኡጋንዳን 1-0 በማሸነፍ ወደ ግማሽ ፍጻሜ ማለፉን አረጋግጧል። ለሴካፋ ከ20 ዓመት በታች ውድድር ሶስቱ ሀገራት ከተደለደሉበት ምድብ ሁለት በአንደኝነት ወደ ግማሽ ፍጻሜ ያለፈው ብሔራዊ ቡድኑ በግማሽ ፍጻሜው ነገ ማክሰኞ ጥቅምት 29/2015 ዓ.ም ደቡብ ሱዳንን ይገጥማል። ብሔራዊ ቡድኑ ይህን ጨዋታ የሚያሸንፍ ከሆነ ለፍጻሜ ከመድረስ በተጨማሪ በግብጽ አስተናጋጅነት ለሚካሄደው ከ20 ዓመት በታች የአፍሪካ ዋንጫም የሚያልፍ ይሆናል። ሌሎች ለግማሽ ፍጻሜ የደረሱት አስተናጋጇ ሱዳንና ኡጋንዳም እንዲሁ በነገ ዕለት ከኢትዮጵያና ከደቡብ ሱዳን ጨዋታ አስቀድመው ምሽት 12 ሰዓት ላይ ይገጥማሉ። ትላንት በኒውዮርክ በተካሄደ የማራቶን ውድድር በሁለቱም ጾታ ኬንያውያን አትሌቶች ሲያሸንፉ ኢትዮጵያውያን የሜዳሊያ ሰንጠረዥ ውስጥ ገብተዋል። የኦሪገን የዓለም አትሌቲክስ ሻምፒዮኗ ኢትዮጵያዊቷ ጎጅቶም ገብረስላሴ በተጠበቀችበት በሴቶች ምድብ ኬንያዊቷ ሻሮን ሎኬዲ አሸንፋለች። አትሌት ሎኬዲ ውድድሯን 2 ሰዓት ከ23 ደቂቃ ከ23 ሰከንድ በማጠናቀቅ ስታሸንፍ ከእርሷ በ7 ሰከንድ ዘግይታ የገባችው ትውልደ ኬንያዊቷ እስራኤላዊት አትሌት ሎና ሳልፒተር ሁለተኛ ወጥታለች። ኢትዮጵያዊቷ ጎቲቶም ገብረስላሴ ደግሞ 2:23:39 በሆነ ሰዓት ሶስተኛ ነው የወጣችው። በኒውዮርክ ማራቶን በወንዶች ምድብ ውድድሩን 2:08:41 ያጠናቀቀው ኬንያዊው ኢቫንስ ቺቤት በአንደኝነት ሲያሸንፍ ኢትዮጵያዊው ሹራ ቂጣታ በ2:08:54 ሁለተኛ፣ ትውልደ ሶማሊያዊው የኔዘርላንድስ አትሌት አብዲና ጌየ ደግሞ ሶስተኛ ወጥቷል። ፊፋ በዓለም ዋንጫ የሚሳተፉ ቡድኖችን ፖለቲካዊ ጉዳዮችን ትታችሁ እግር ኳስ ላይ ብቻ እንድታተኩሩ ሲል ጠየቀ። ለዓለም ዋንጫው በመታደርገው ዝግጅት ከፍተኛ የሰብአዊ መብት ጥሰት ፈጽማለች በሚል በኳታር ላይ የሚሰነዘሩ ትችቶች እየተባባሱ በሄዱበት በዚህ ወቅት የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለ32 የውድድሩ ተሳታፊ ሀገራት በጻፉት ደብዳቤ በእግር ኳስ ላይ ብቻ እንዲያተኩሩ በመማጸን ከዚህ በፊት ታይቶ የማይታወቅ እርምጃ ወስደዋል። የሰብአዊ መብት ተሟጋቾች እንዲሁም በውድድሩ የሚሳተፉ ሀገራትና ተጫዋቾችን ጨምሮ የተለያዩ አካላት በኳታር የውጭ ሀገር ሰራተኞች አያያዝ ላይ ተቃውሟቸውን ማሰማታቸውን ቀጥለዋል። በዚህም ለሞትና ለጉዳት የተዳረጉ ሰራተኞችና ቤተሰቦቻቸው ተገቢው ካሳ እንዲከፈላቸው የሚያደርጉትን ግፊትም ቀጥለዋል። የዴንማርክ ብሔራዊ ቡድን የኳታርን ድርጊት በመቃወም ተጫዋቾቹ ጽሑፋቸውና ምልክታቸው በጉልህ የማይታዩ ማሊያዎችን እንደሚለብሱ አስታውቋል። የቡድኑ ትጥቅ አቅራቢ ድርጅት የሆነው ሃሜልም በሺዎች የሚቆጠር ህይወት ጠፍቶ በተዘጋጀ ውድድር ላይ መታየት አልፈልግም በማለት የተለመደውን አይነት ትጥቅ እንደማያቀርብ አስታውቋል። የአውስትራሊያ ብሔራዊ ቡድን ደግሞ የውጭ ሰራተኞች አያያዝ ላይ ያተኮረ ቪዲዮ የለቀቀ ሲሆን የተለያዩ ተጫዋቾችም ተቃውሞ ሲያሰሙ ቆይተዋል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለተሳታፊ ሀገራት ቡድኖች በጻፉት ደብዳቤ ቡድኖቹ የሞራል ጉዳዮች ላይ እንዳያተኩሩ እንዲሁም እግር ኳስ ወደ ርዕዮተ ዓለም ወይም ፖለቲካዊ ጉዳይ እንዲገባ እንዳይፈቅዱ አሳስበዋል። እግር ኳስ ተነጥሎ እንደማይኖር እናውቃለን፣ በዓለም ዙሪያ ብዙ ፖለቲካዊ ችግሮች እንዳሉም እናውቃለን የሚለው ደብዳቤው፣ ነገር ግን እባካችሁ እግር ኳስ ወደ ማንኛውም የርዕዮተ ዓለም ወይም ፖለቲካዊ ጦርነት እንዲጎተት አትፍቀዱ ሲሉ ተማጽነዋል። የኳታሩ የዓለም ዋንጫ ሊጀመር የሁለት ሳምንታት ጊዜ ብቻ ይቀረዋል። ውድድሩ እሁድ ህዳር 11/2015 ዓ.ም አዘጋጇ ኳታር ከኢኳዶር ጋር በምታደርገው ጨዋታ ይከፈታል። በሌላ የዓለም ዋንጫ ዜና በጉዳት ምክንያት በውድድሩ የማይሳተፉ ስመጥር ተጫዋቾች ቁጥር እየጨመረ ነው። ለውድድሩ ሁለት ሳምንታት በቀሩበት በአሁን ወቅት ዓለም ከመጠብቃቸው ከዋክብት መካከል ስማቸው የጉዳት ዝርዝር ውስጥ እየተመዘገቡ ያሉት በመጨመር ላይ ይገኛሉ። ከአራት አመታት በፊት በሩሲያው የዓለም ዋንጫ የሻምፒዮኖቹ ስኬት ዋና ማዕከል የነበረው ፈረንሳዊው ፖል ፖግባ በደረሰበት ጉዳት ቀዶ ጥገና ካደረገው የቡድን ጓደኛው ንጎሎ ካንቴ ጋር ከውድድሩ ውጭ መሆኑ ተረጋግጧል። ፖርቹጋል ለወራት ከሜዳ የሚርቀውን የሊቨርፑልን ዲዮጎ ጆታና በቆጭምጭሚት ጉዳት ምክንያት የወልቭሱን ፔድሮ ኔቶን አታሰልፍም። አርጀንቲናዊው አጥቂ ፓውሎ ዲባላ ለሮማ የፍጹም ቅጣት ምት ሲመታ በጭኑ ጡንቻ ላይ በደረሰበት ጉዳት የዓለም ዋንጫ ተሳትፎ የሚያመልጠው ሲሆን፣ እንግሊዝ ደግሞ በጉዳት ላይ የሚገኙትን ቤን ቺልዌል፣ ሬስ ጄምስና ካይል ዎከርን ላታሰልፍ ትችላለች ተብሏል። ባለፈው ሳምንት የቆጭምጭሚት ጉዳት ያጋጠመው ጀርመናዊው ቲሞ ወርነር፣ የማንቸስተር ዩናይትዱ ፈረንሳዊው ተከላካይ ራፋኤል ቫራንና ደቡብ ኮሪያዊው ካፕቴን ሶን ሄንግ ሚንም እንዲሁ ዓለም በኳታር ላያቸው ይችላል ከተባሉ ተጫዋቾች መካከል የሚጠቀሱ ናቸው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለን ለስፖርት ዜናዎቹ። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ጥቂት ደቂቃዎችን ለሙዚቃ የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማለ። መልካም ምሽት ይሁንላችሁ።